ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። በሐዋሳ የጸጥታ ችግር መኖሩን የከተማዋ ነዋሪዎች ይናገራሉ።
ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ
ዝርዝር ዘገባውን ይዘናል።
በሌላ ዘገባ በደቡብ አፍሪካ ስዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ።
ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ።
የማህበሩ ጸሐፊ አቶ ዳንኤል ገብሩ ናቸው፣ ይዘናቸዋል። እንዲሁም ከደቡብ አፍሪካ ሪፖርተራችን ያደረሰችን ዘገባም አለ።
በሌላ ዘገባ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፈተ።
ኣብ ኣርባዕተ ምድባስ ተኸፋፈለ ውድድራት ኣለዎን። እቲ ሓደ
በአራት የተከፋፈለ የኤግዚቢሽን ዓመታዊ ኤግዚቢሽን እንደሆነ ነው የተናገሩት። አጠር ያለ ዘገባ በዚህ ላይ ከአስመራ ተልኮልናል።
በኢትዮጵያውያንና በኢትዮጵያውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል።
የ22 ዓመት እና ያለ ህገ መንግስት ሬከርድ ምንድን ነው ይሰራለን? እንግዲህ መጀመሪያ ኢህአዴጎች ሲመጡ በቅንነት አስበውት ሊሆኑ ይችላሉ፣ ይሄ ለሀገር ሊጠቅም ይችላል ብለው ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቃመ ነው ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስ መደረጉ፣ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃለን።
የአብራክ መጽሐፍ ደራሲ የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውን ሲያቀርቡ ሲከራከሩና ሲሟገቱ የሚታወቁት አቶ ሙሉጌታ አረጋዊ ናቸው፣ ይዘናቸዋል። በሌላ ዘገባ ሰዓት ከበቀን ወጣቶች ላይ ያተኮረ ስልጠና በዩናይትድ ስቴትስ ኤምባሲ አማካኝነት ተዘጋጅቶ ነበር፣ ትላንት ተጠናቋል። ሰዓት ከበቀን እሱንም ዘገባ ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ የባህር ኃይል ጦርነቱ በቀጠለባት በየመን የአደን ባህረ ሰላጤ በድብቅ የጦር መሳሪያዎች ለማዘዋወር የተደረገ እንቅስቃሴ ማስቆሙ ተገለጠ። የባህር ኃይሉ ባወጣው መግለጫ በአደን ባህረ ሰላጤ በዓለም አቀፉ የባህር ክልል ላይ የሀገር መለያ በሌላት ጀልባ ላይ የተጫኑ የጦር መሳሪያዎች በዩኤስኤስ ኤጀን ደንሃም አውዳሚ መርከብ በቁጥጥር ስር አውለናል ብሏል። የጦር መሳሪያው ጭነት ከየት እንደተነሳ አለመታወቁን ነው ባህር ኃይሉ የገለጸው።
ደቡብ ኮሪያ በሁለቱ ሀገሮች መካከል ለሚካሄደው ሶስተኛው የመሪዎች ጉባኤ ስለሚደረገው መሰናዶ የሚነጋገሩ ልዩ መልእክተኛ በሚቀጥለው ሳምንት ወደ ሰሜን ኮሪያ ልትልክ ነው። የደቡብ ኮሪያ ፕሬዝዳንታዊ ቃል አቀባይ እንደገለጹት በሚቀጥለው ሳምንት ረቡዕ ወደ ፒዮንግያንግ የሚላኩት ልዩ መልእክተኛ ማን እንደሆኑ ለጊዜው ይፋ አልተደረገም። የደቡብ ኮሪያ ፕሬዝዳንት ሙንጆ ኢን እና የሰሜን ኮሪያ መሪ ኪም ጆንግ ኡን ባለፈው ሚያዝያ ወር ፓን ሙንጆም ላይ ባደረጉት ታሪካዊ ጉባኤ ወቅት ሙን በዚህ ዓመት ውስጥ ፒዮንግ ያንግን ሊጎበኙ ተስማምተው እንደነበረም አይዘነጋም።
በመጨረሻም የምዕራብ አፍሪካ ሀገር መሪዎች በሚቀጥለው ሳምንት ቤጂንግ ላይ በሚካሄደው የቻይናና የአፍሪካ ጉባኤ ላይ ሲሳተፉ የብዙ ቢሊየን እና የብዙ ቢሊዮን ዶላር ውሎች እንደሚፈራረሙ ተገልጿል። ከቻይና ጋር የሚደረጉ ስምምነቶች ለመሰረተ ልማት፣ ለንግድና ለሌሎችም የልማት ስራዎች የሚውሉ መሆናቸውን የተጠቀሰው ቻይና እስካሁን ለአፍሪካ ሀገሮች ከ142 ቢሊዮን ዶላር በላይ ብድር መስጠቷ ሲታወቅ፣ የዘንድሮ ጉባኤ ላይ ደግሞ የገንዘብ ነክ ግንኙነታቸው ይበልጥኑ የሚያጠናክር እንደሚሆን ይጠበቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሐዋሳ ከተማ የጸጥታ ችግር መኖሩን የከተማዋ ነዋሪዎች በመግለጽ ላይ ይገኛሉ። ሙክታር ጀማል ዝርዝሩን ከሐዋሳ ይዟል።
በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት።
ባለፉት 2-3 ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ
በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገሎ መገኘቱንም ነው የሚናገሩት።
ሐዋሳ ከትናንት ወዲያ ገብርኤል ቤተ ክርስቲያን አካባቢ ነው ሞቱ የተገኘው እና በጩቤ ተወግቶ ነው የሞተው።
ስለ ጉዳዩ የጠየቅነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ።
ሮብ ከሌሊቱ ወደ 8 ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው በተወቅቶ ነው። እንግዲህ እንዴት ወጋ፣ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ 2:30 አካባቢ መንገድ ሌላ አንድ ወጣት ሞቷል በሌላ ለከተማ።
በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት።
ያንን ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገደሉም ሰው የመዋል ዝንባሌ ያለ ነው የሚመስለኝ እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ በፖሊስ የተገደሉ በርካታ ወጣቶች ነበሩ።
ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ዴቢሶ ለአሜሪካ ድምጽ ገልጸዋል።
ታላይ ጣሪዎቹ ተይዘዋል። በአንዱ ኬዝ 6 ሰው በአንዱ ኬዝ 5 ሰው ተይዟል። እየተጣራ ነው ያለው። ፖሊስ እያጣራው ነው ያለው። ከነገሩ ጋራ ያለው አሁን ጉዳይ ዘንዶ ነው። እንትኑ አንድ የኃይል ማነስ ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀሰ አለ መሸፈን አለ። እሱን ተነጋግረናል።
ክፍተት ነው፣ ክፍተቱን ገምግመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲከለያችሁ የወሰዳችሁት እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡ ሰዎች ላይ
እሱን ህጋዊ ፖሊሳዊ ሂደት ተከትለን እርምጃ እንወስዳለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፈው። በደቡብ አፍሪካ ሶዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችና ጊዜያቸው ያለፈባቸው ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ህይወት ማለፉንም ነግረውናል። ሰዎች መጎዳታቸውን፣ ንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁና እንዲጠነቀቁ መልእክት እያስተላለፍን ነው ብለዋል። ጽዮን ግርማ አነጋግራቸዋለች።
በደቡብ አፍሪካ ዘጋቢያችን አኒታ ፓዋል ያደረሰችን ዘገባ እንደሚያሳየው በደቡብ አፍሪካ ሶዌቶ በተባለው አካባቢ በተቀሰቀሰው መጤዎች ከሀገራችን ይውጡልን የሚለው እንቅስቃሴ በተፈጠረ ግጭት ቢያንስ 4 የውጭ ዜጎች ተገድለዋል የሚል ነው። አርብ ዕለት መጤ ጠል የሆነውና አዲስ የተቋቋመው ፓርቲ በደቡብ አፍሪካ ዋና ከተማ ጆሃንስበርግ በጠራው መጤዎች ከሀገራችን ይውጡልን የሚለው ሰልፍ ምክንያት ነው ግጭቱ የተቀሰቀሰው። በዚህ 150 የሚሆኑ ተቃዋሚዎች በተሳተፉበት ሰልፍ ላይ ግጭት ተቀስቅሶ እንደነበር የሚጠቅሰው ይህ ሪፖርት በሶዌቶ አካባቢ ፖሊስ ወደ 27 ሰዎች ማሰሩንም ይዘረዝራል። ይህንኑ በተመለከተ በሪፖርቱ ላይ እንደተጠቀሰው ግጭቱ ተባብሶ መቆየቱንና የሰዎች ሕይወት እስከ መጥፋት መድረሱን ነው። በዚህ በመጤጠል እንቅስቃሴው በአሁኑ ሰዓት ኢትዮጵያውያኖች መጎዳታቸውን እንደማያውቅ የገለጸው በደቡብ አፍሪካ የሚገኘው የኢትዮጵያውያንና ኤርትራውያንን በጋራ ያጣመረው የሀበሻ ኮሚኒቲ የተሰኘ ማህበር ሲሆን የማህበሩ ጸሐፊ አቶ ዳንኤል ገብሩ ለአሜሪካ ድምጽ እንደተናገሩት እንቅስቃሴ መኖሩን፣ ግጭቶች መፈጠራቸውን፣ በተፈጠሩት ግጭቶች ግን በአሁኑ ሰዓት ኢትዮጵያውያን መጎዳት አለመጎዳታቸውን ለማወቅ አስቸጋሪ እንደሆነባቸው ገልጸው በሰሙትና በደረሳቸው መረጃ ግን በአሁኑ ሰዓት ጉዳት የደረሰባቸው ሶማሊያውያን እንደሆኑ፣ የተዘረፉትና የተጎዱት ሰዎችም የሶማሌ ዜጋዎች እንደሆኑ ገልጸውልናል። አነጋግሬያቸው ነበር።
ሶዌቶ ተብሎ በሚታወቀው ጆበርግ አካባቢ በሚገኝ ታውን ነው የተጀመረው። ጥቃቱ ሶማሊያውያኖቹ በማስፈር ነበር። በ29 በዚህ ወር ማለት ነው ኦገስት 29 ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ሁሌም እንደዛ እያሉ አጋጣሚ ባገኙት ቁጥር ለመዝረፍና ሰውም ለመጉዳት ነው አብዮታቸው።
ፌክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይሄንን ድርጊት ይፈጽማል ወይ?
ምን መሰለኝ፣ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውዝ አፍሪካ ብቻ ሳይሆን በተለያየ ቦታ ሰዎች ጊዜ ያለፈባቸውም ይሆኑ ወይም ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን። ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያዩ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ ኢንቨስቲጌት ተደርጎ ምርመራ ተካሂዶ መዝጋቱም ወይም ደግሞ ሌላ ህጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ አገኘን ያሉ ዝርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው።
ምን ያህል ሰው ተጎዳ? የጉዳቱስ መጠን ምንድን ነው?
ኢንፋክት እስካሁን እንደሚሉት 3 ሰዎች እንደተጎደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል። ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን።
የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት?
ኤርትራውያን እና ኢትዮጵያውያን ብቻ ነው ያለነው እስካሁን። ሶማሊያውያን የራሳቸው የሆነ ሳሳ ተብሎ የሚታወቅ አላቸው የኮሚኒቲ ማህበር። እኛ ግን በኢትዮጵያውያን እና በኤርትራውያን ነው የተቋቋመው። አባላቶቻችንም ኤርትራውያን እና ኢትዮጵያውያን ናቸው።
ስለዚህ ምን እያደረጋችሁ ነው እናንተ ለአባላቶቻችሁ?
ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው። ሰው ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመክረው እና የምናስተላልፈው። ያገኘነው ኢንፎርሜሽን ደግሞ አለን የዋትስአፕ ግሩፕ፣ ለእኛም ለህዝባችን የምናስተላልፍበት በዛው መረጃው እየሰጠ ነው። መጠንቀቅ ያለበትን ነገር እንዲያደርግ እሱን እያደረግን ነው።
የሳውዝ አፍሪካ ዋና የፖለቲካል ፓርቲዎች እንደዚሁም ደግሞ ገዢውን ፓርቲ ኤኤንሲን ጨምሮ ሌሎች የተቃዋሚ ፓርቲዎችም በደቡብ አፍሪካ እንደዚህ አይነት መጤ ጠል የሆነ የእንቅስቃሴ ቦታ የለውም ሲሉ አውግዘውታል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። መቀሌ አስመራ የሚገኘው ዘጋቢያችን ብርሃነ በርሀ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፍቷል ይለናል በተከታዩ ዘገባ።
የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዚደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽህፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ ዓመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ እድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየዓመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል።
ኣብ ኣርባዕተ ምድባት ዝተኸፋፈለ ውድድራት ኣለዎን። እቲ ሓደ ውድድር ያታዊ ትልሂትን ሙዚቃን እዩ።
በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች፣ ሶስተኛ የባህላዊ ቤት አሰራርና የአኗኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋውቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመም አቶ ተስፋይ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህጻናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደ ርዕይና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ አገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምፅ ከኤክስፖ አስመራ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የብሔርተኝነት ጉዳይ በልቦለድ መጽሐፍ በኢትዮጵያና ኤርትራውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውንም ሲያቀርቡ ሲከራከሩና ሲሟገቱ የሚታወቁት አቶ ሙሉጌታ አረጋዊ የተጻፈው አብራክ መጽሐፍ ግምገማ ቀርቦበታል። ጽዮን ግርማ ዝርዝር አላት። እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙሉጌታ አረጋዊ መጽሐፍ ልቦለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ህይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስትም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም
አብረው ተጨንቀዋል ይላል ጽሑፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው፣ ለምን የሚል ጥያቄያቸውን ለህዝብ ለሀገር ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ ያቀረብኩላቸው፣
እኔ ለረጅም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል። ማለት በብሔር ብሔረሰብ አገር ተከፋፍሎ በእነዚህ ብሔርና ብሔረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ አሁን ደግሞ ነው በቅርብ ጊዜ በተለይ ባለፉት 4-5 ዓመታት በጣም በከባዱ አስጊ ደረጃ ያደረሰበት ጊዜ ነው ያለፍ ነው እና ብቻ ባጭሩ በፈረንጅ ከ2001 ጀምሮ ሲያስጨንቀኝ የነበረ ነገር ነው ይሄ የኛ የሀገራችን የእርስ በርሳችን ግንኙነት። አሁን ሁሌ በተለያየ የሚዲያ አውትሌት የተለያየ ስብሰባ ውይይት ምናምን አነሳው ነበረ በግሌ እንደዚሁን ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍለው ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ።
አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋራ ለ2 ዓመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል፣ ለቀጣይ ውይይትም ይጋብዛል ይላል።
በምን መንገድ ወደ ተደራሴ ወይም ወደ አንባቢው ቢቀርብ የተሻለ ይሆናል የሚል ሳስብ ብሔረተኝነት በአጠቃላይ ስታዩ የሰፊው ህዝብ እንቅስቃሴ ነው፣ ማስ ሙቭመንት ነው። ህዝብ ነው የሚያነቃንቀው። የብሔረተኝነት እንቅስቃሴ በህዝብ ነው የሚደረገው፣ ግን አንቀሳቃሾቹ መሪዎቹ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። ሰው እነዚህ ሰፊው ህዝብ የብሔረተኝነት እንቅስቃሴ የሚያካሄድ ሰፊው ህዝብ ስለ ብሔረተኝነት ያለው ግንዛቤ ምን ያህል ነው? ያ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሔር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ ራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አሰብኩ። ያ ደግሞ ምንድነው ብሔረተኝነት ምንድን ነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተሻለ ግንዛቤ ቢኖረን ሊመጣ የሚችል በህዝቦችና በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል፣ አትሊስት ያግዛል ብዬ አስብ።
በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል።
ብሔር ብሔረሰብ የሚለው ከኢህአዴግ በፊትም ነበረ፣ በደርግም ነበረ፣ በኃይለ ስላሴ ዘመንም ነበረ። ኢህአዴግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። ይሄ ኢህአዴግ መንግስት አንድ ሰው የግድ አማራ ነኝ በል የግድ ትግሬ ነኝ በል ሉክ አባቴ ትግሬ ነው እናቴ አማራ ነች ብቲ ቀበሌ ሄደች መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው የምትባል። ይሄ በጣም በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለቱ መሆን እንደማይችል መንግስት ያልመለሰው ጥያቄ ነው። እና ስርዓቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርዓት ነው ብዬ ነው የማስበው። ስለዚህ የኢትዮጵያ ህገ መንግስት የ26 ዓመት ልምድ አለን፣ ቢያንስ የ20 ዓመት ልምድ አለን። ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የ20ና የ22 ዓመት ልምድ ያለ ህገ መንግስት ሬከርድ ምንድን ነው? ምንድን ነው የሰራለን? እንግዲህ መጀመሪያ ኢህአዴጎች ሲመጡ በቅንነት አስበውት ሊሆኑ ይችላሉ፣ ይሄ ለሀገር ሊጠቅም ይችላል ብለው ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቀመን ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስብ መደረጉ፣ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን። ድሮ በሀሳብ ነበረ። ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ ሀገር አፈረሰ ተብሎ ተተች አይደለ? ዴሞክራሲን አፍኖ አንድነት አንድነት የሀገር አንድነት ብቻ እያለ አሁን ደግሞ በግልባጭ ኢህአዴግ ምንድን ነው ያደረገው? የሀገር አንድነትን እየተወ እየጣለ እየናቀ በሀገር መበጣጠስና በሀገር ልዩነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ የገባንበት ጊዜ ፈተና ያለ ነው እና መደረግ ያለበት ምንድን ነው? ቆመን ህገ መንግስትን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል እኔ እና ህገ መንግስቱ ማጥናት የሚችሉ በሙያው የይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ህገ መንግስት ሲመርምረው ከ20 ምናምን ዓመት በኋላ ህገ መንግስት ሰው የሰራው ዶክሜንት ነው፣ ግን ሰው ከሰራ በኋላ ዝም ብለሽ ከተውሽው እሱ ራሱ አንቺን መቆጣጠር አቅም አለው ህገ መንግስት ራሱ። ለምሳሌ ቋንቋችንን እዩ፣ ብሄር ብሄረሰቦች እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ ነው። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ እስካሁን በዚህ መተናል ሬከርዳችን ምንድን ነው ጥቅሙ ምንድን ነው ጉዳትም ተብሎ ሊመዘንና የማይጠቅመንን ትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያን ይበልጥ ማቀራረብ የምችልና የሀገሪቷ አንድነት ጠብቆ ወደፊት አብረን እንድንሄድ የሚያደርገንን እና ሰላምና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ። ህገ መንግስት ድንጋይ ላይ የተጻፈ እግዚአብሔር ቃል አይደለም፣ የሰዎች ስራ ነው። በሰዎች ሊቀየርና በሌላ ሊተካ ይችላል የሚል እምነት አለ።
አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል። መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቄያታለሁ።
አንደኛ አሁን ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሔር መስቀልቀል ዶክመንት ያደርጋል፣ ሰንዶ ያስቀምጣል። አንደኛው ነው። ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ አሁን ያለውን ከፍተኛ የተስፋፋውን ብሔርተኝነትና ከብሔር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለው ንግግር ኮንቨርሴሽን ያጠናክረዋል እና ለሱ እንደ መነሻ ሊሆን ይችላል። ከዛ በተጨማሪ ደግሞ በተለይ የዕለት ተዕለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታ ወደ ሁኔታውን ውስብስብነት ለማይረዱ ወጣቶች ደግሞ ለእነሱም ይህንን ንግግር መጀመሪያ ለኢንፎርሜሽን ለማግኘም ይሆናል።
ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስታዋሽ ነው ትላለች።
ወደ መሬት ወርዶ በእያንዳንዱ ሰዎች ላይ ህይወት ላይ ያለው ነገር ምን ይመስላል፣ ወይም በአንድ ሰው ታሪክ ውስጥ ቢካተት፣ በግል አንድ ሰው የሚኖር ሰው ታሪክ፣ በሚወደው፣ በሚኖረው፣ በሚገባው፣ በሚወጣው፣ በቤተሰቡ፣ በእናቱ፣ በእህቱ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ የአወራራችንም ኮንቨርሴሽን መሆን ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለውን እና ለሱ ሪፍሌክሽን ትልቅ እድል የሰጠን ይመስለኛል። ያ ማለት ግን ሌሎች ታሪኮች የሉንም ማለት አይደለም። በእኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ በሆነ ሁኔታ ሲግኒፊካንት በሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሰቃቅል ከሆነ በዛ ሳይድ መታየት ያለበት ንግግር በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል።
የመጽሐፉ ጸሐፊ አቶ ሙልጌታ አረጋዊ ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው። ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልል የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትላንት ተጠናቀቀ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ሳይንስ፣ የቴክኖሎጂ የፈጠራ ስራና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ተሰጥተዋል። ይህንን በተመለከተ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔትን መስታወት አረጋው አነጋግራቸዋል።
አዎ፣ ይህንን ፕሮግራም ጊዜ ስለማይበቃን ለዛሬ አንጠቀመውም። ስለዚህ በሚቀጥለው ሳምንት ሙሉ ዘገባውን ይዘን እንመለሳለን። በሚቀጥለው ሳምንት ሰኞ ዕለት። ስለዚህ ሙዚቃን ጋብዛቸው። ማክቤል ሙዚቃ። ኦኬ፣ ጊዜ የለንም ማለት ነው። ስለዚህ እንግዲህ እንሰናበታቸው አድማጮቻችን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። መልካም ምሽት እያለን እንሰናበታለን። ስናስተናግዳቸው የቆየነውን የመስታወት አራጋውና
አስተያየቶቻቸውን ደግሞ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻቸውን ያድርሱን። አድማጮቻችን
ያድርሱን። ያው የተለመደ አባባል ነው ብዬ ነው ማድረሳችሁን ቀጥሉ። ስለዚህ ስናስተናግዳቸው ያመሸነውን የመስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን።
መልካም ምሽት።
በጣም ረጅም
ኩን ራዲዮ ሰገለ